ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ fino.te.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 3 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ሰው አይወድም በደል በሬ አይወድም ገደል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሰላም ዲሞክራሲያ የመስከረም ወር 2012 ተመን አሰምተን ክፍል 1 ዝግጅታችን ይጠናቀቃል።
በባላደራው ምክር ቤት ተጠርቶ ለሁለት ጥቅምት 2 ቀን ሊካሄድ ታቅዶ የነበረው ሰልፍ በከተማው አስተዳደር ባለስልጣኖች መከልከሉ ያገዛዙ ምንነት በድጋሚ የሚያሳይ ነው በማለት በርካታ ዜጎች አስተያየታቸውን እየሰጡ ይገኛሉ። ሰልፉ እንደሚካሄድ የሚገልጸው ደብዳቤ ለአዲስ አበባ አስተዳደር ከቀናት በፊት የገባ መሆኑ የሚታወቅ ሲሆን ታከለውማ የከተማው የጸጥታ ኃይሎች ሰልፉ ሊካሄድ አንድ ቀን ሲቀር ሰልፉ መከልከሉን የሚገልጹ መግለጫዎች ማሰራጨታቸው ብዙዎችን ያስቆጣ ድርጊት መሆኑ ታውቋል። የወያኔ የስሙላ ህገ መንግስት ተብየው የዜጎችን በሰላማዊ ሰልፍ ተቃውሞቸውን የመግለጽ መብት የማይገረሰስ ነው ብሎ ቢደነግግም ላለፉት 28 ዓመታት ወያኔ ሲጣስ የነበረው የህዝብ መብት አሁን በባለተረኞች በሆዲድ ወይም በኦዴፓ አገዛዝ የቀጠለ መሆኑ ተረጋግጧል። በተለይ ባሁን ወቅት ቀሮነን የሚሉ ጋጠወጦች በየቦታው መንገዶችን ሲዘጉ በየአካባቢው የሚገኙ የሆዲድ ባለስልጣኖች ተባባሪ መሆናቸው ሀገሪቱ በጭፍና አምባገነን እየተገዛች መሆኑን በማያወላውል መንገድ ያሳያል ተብሏል። ሰልፉን አስተባብሯል የተባለው ወጣቶች ተይዘው ላንድ ቀን ያህል በስር ቤት ከተግላሉ በኋላ ተለቀዋል። በተያዘ ዜና ቀዳሚ ጥቅምት 1 ቀን ማምሻ ላይ በአዲስ አበባ ፍልውሃ አካባቢ በመካከላቸው በተነሳ ጠብ ምክንያት ሁለት የፌደራል ፖሊስ አባላት የተገደሉ ሲሆን ሌሎች አራት ሰዎች እንደቆሰሉ የፌደራል ፖሊስ ኃላፊዎች ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። ለእርስ በርሱ የተኩስ ልውውጥ በዘር ላይ የተመሰረተ የጥላቻ ንግግር በመለዋወጣቸው ነው ተብሏል። አርብ መስከረም 30 ቀንና ቅዳሜ ጥቅምት 1 ቀን በአፋር አካባቢ አፈንቦ ወረዳ አብኖ ቀበሌ ሳንጋ በሚባል ቦታ አርብቶ አደሮች በሰፈሩበት ጣቢያ ላይ ማንነታቸው ያልታወቀ የታጠቁ ኃይሎች በፈጸሙት ጥቃት 17 ሰዎች መገደላቸውንና 34 የሚሆኑ ሰዎች የአካል ጉዳት የደረሰባቸው መሆኑን የወረዳው ባለስልጣኖች ለዜና ምንጮች ገልጸዋል። ከሟቾቹ መካከል ህፃናት፣ ሴቶችና አዛውንቶች እንደሚገኙበት የተገለጸ ሲሆን ከቆሰሉት መካከል አራቱ ከ7 አመት በታች የሆኑ ህፃናት እንደሚገኙበት ተገልጿል። ባሁን ወቅት ቆስለኞቹ ወደ አሳይታ ድብቲ ሆስፒታል ውስጥ ተወስደው ህክምና እየተደረገላቸው ሲሆን በከፋ ሁኔታ ጉዳት የደረሰባቸው በመቀሌ ሆስፒታል ህክምና እየተደረገላቸው መሆኑ ታውቋል። ታጣቂዎቹ ከባድ መሳሪያና መኪና መጠቀማቸው የተነገረ ሲሆን ጥቃቱን የፈጸሙት ከጅቡቲ የመጡ ከባድ መትረየሶች የታጠቁ ግለሰቦች መሆናቸውን የአካባቢው አስተዳደር ኃላፊዎች ተናግረዋል። እሁድ ጥቅምት 2 ቀን በደቡብ ኢትዮጵያ በኩንታልዩ አስተዳደር አካባቢ ከባድ ዝናብ ከጣለ በኋላ በደረሰ የመሬት መንሸራተት ቢያንስ 6 ሰዎች የሞቱ መሆናቸው ታውቋል። 6400 ሜጋዋት ኤሌክትሪክ ኃይል ያመነጫል ተብሎ ታቅዶ የነበረው የአባይ ግድብ ላለፉት 9 ዓመታት ግንባታው ሲካሄድ የቆየ ሲሆን በአሁኑ ወቅት የማመንጨት አቅሙን በ1500 ሜጋዋት ለመቀነስ ሐሳብ የቀረበ መሆኑ ተነገረ። የተርባይኖቹን ቁጥር በመቀነስ የግድቡን ኃይል ማመንጨት አቅም በ1500 ሜጋዋት ለመቀነስ ግድ የሆነበት ምክንያት የገንዘብ ችግር ነው ተብሏል። ከ9 ዓመት ግንባታ በኋላ ይህ ሐሳብ መቅረቡ ብዙዎችን ያስገረመ ጉዳይ ሲሆን ተርባይኖቹን ለመቀነስ የገንዘብ ችግር እንደምክንያት ይገለጽ እንጂ ምናልባት የግብጽን ጥያቄ ለመመለስ እንዲያስችል ሳይሆን አይቀርም በማለት ግምታ አስተያየት የሚሰጡ በርካቶች ናቸው። በሰኔ 15 2011 ዓ.ም ምረስ በባህር ዳርና በአዲስ አበባ ተፈጥሮ ከነበረው ግድያ ጋር በተያያዘ ተጠርጥረው ላለፉት ጥቂት ወራት በስር ሲጉላሉ የነበሩ በዋስ የተለቀቁ መሆናቸው ታወቀ። የተለቀቁት 3 ሰዎች ብርጋዴር ጀነራል ተፈራ ማሞ፣ ኮሎኔል አለበላ ማረና ኮሎኔል ባምላክ አባይ እያንዳንዳቸው 10 ሺህ ብር ዋስ በመጥራት ሲሆን በአቃቤ ሕግ የቀረበ ክስ ባለመኖሩ ጉዳያቸውን ከውጭ ሆነው እንዲከታተሉ ፍርድ ቤት ውሳኔ ሰጥቶ ታሳሪዎቹ ሰኞ ጥቅምት 3 ቀን ከስር ተፈተዋል። እስካሁን ድረስ አቃቤ ሕጉ በታሰሩ ግለሰቦች ላይ ክስ ሊመሰርት ባለመቻሉ በሰኔ 15 ቀን የደረሰ የተባለው ሁኔታ በሴራ የተደረገ ነው የሚለውን ጥርጣሬ ይበልጥ ያጠናክረዋል በማለት በርካታ ወገኖች አስተያየታቸውን ይሰጣሉ። ለለቱ ያለን ዜና በዚህ አበቃ።
ሰው አይወድም በደል በሬ አይወድም ገደል የግፉ ወንጫ ሞልቶ ፈሷል የሹሞቹ አገዛዝ ማፈሪያና አስቀያሚ መንጋዎችን ሳንፈልግ እንድንታዘብ አድርጎናል። ለካ እነዚህ ሁሉ ሰው ብለን የኢትዮጵያ ብለውን ተሸክመን ከርመን ነበር እያልን ነው። የኦሮሞን ህዝብ አኩሪ ገጽታ ሳይሆን የዱርዬና አውሬነት መልክ አሳይተውናል። ህዝብ ግን ቄሮ እንዳልሆነ ስለምናውቅ የተደናገርን አይደለንም። ዛሬ ደግሞ ሕፃናትን ሳይቀር ባንዲራ ሲዘው በጥላቻ ግድያን እያስተማሯቸው ነው። ይፈይድ አይፈይድ ሳይሆን ጉዳዩ አረመኔዎቹ የሕፃናትን መንጋ ሊያዘጋጁ ከአማራ ገዳይ እስከ ጂሃድ ባይ አረመኔዎችን ሊለቁብን ዝግጁ መሆናቸው ነው። ከአመት በላይ ያየነው በሁሉም መስክ ተባብሶ ይከሰት ዘንድ ዝግጅት ላይ ናቸው እንጂ አደብ ሊገዙ በህልማቸውም ዝግጁ አይደሉም። ወንጀላቸው ይቀጥላል። በሰሞኑ በየሰው ቤት እየገቡ የሀገርን ሰንደቅ ሲወርሱና ሲቀዱ ያው ገና ሌላንም ያሳየናል። ሰው በደል አይወድም ግን ሹሞቹ ህዝብን በደልን በኃይል ይቀበላል ብለውና በተለይም አማራውን ህዝብን አቃድርገው እንጣጥ እንጣጥ እያሉ ናቸው። በጊዜ ሳይወዱ በግድ በኃይልም ጭምር ሐቁን ልንግታቸው ይተበቃል። ትግላችንን ለማስፈን እርምጃ ሲወስዱ ይህንን ለማደናቀፍ ደግሞ ስልትን አስተካክሎ ትግሉን መከተል የኛ ፈንታና ግዴታም ነው። ተዘጋጅተን አድመን አሲረን በነበር ሊጨፍሩብን የተነሱትን ከጠዋቱ ከጥቅሙጭ ልናደርጋቸው በቻልንም ነበር ማለት ይቻላል። አመት ሙሉ ያየነውና ተንገፍግፈንም ያሳለፍነው አገዛዝ የዘረኛ ቡድን ለከተለሽ ባለጌ ጭቆና ነው። ብዙዎች ይህን ሳያዩ ላለፉ ሰማዕታት ዜጎች ቀናንባችሁ እያሉ ነው። የጠገበው የወያኔ ጅብ በተራበ ኬኛ ኬኛ ባዩ ኦህዴድ ተተክቷል። ወያኔን የሚተካ የለም ሲባል ወራዶቹ ኦህዴዶች ከማፈሪያ ማፈሪያ ሆነው የዘመናዊ ድንቁርና መረጃ መልእክት ሆነው ይኸው ያቸኩናል። ገርባ ዶክተሮቻቸው ለካስ መማር መደንቆር ነው እያሰኙ ነው ህዝብን። አፋቸውን በከፈቱ ቁጥር ራሳቸውን ከማዋረዳቸው ባሻገር በምንም አይነት የኦሮሞን ህዝብ የማይወክሉ የማህይም ወሮበሎች ድምጽ መሆናቸውን ያረጋግጣሉ። አሁንም ቢሆን የሌላቸውን ይዘትና መልክ ሰጥተው ሊያሻሽጧቸው የሚሞክሩ ከንቶች አልጠፉም። አይጥ ምስክር ድንቢጥ አጣጣም ተብሏል። እነኚህ ከኃጢአተኞች ማጥ የገቡ የሰው አሳማዎች ናቸው። ወርቁንም ሚዛኑንም የጠፋ ቢመስልበት ጊዜ ላይ ደርሰናልና ጉዳዩ አሳሳቢ መሆኑ አልቀረም። ዱርዬዎችና የጥላቻ ልዑኮች አገራችንን ሊያጠፉን ፈቅዳለን አንፈቅድም የሚለው ምላሽን ጠያቂ አንገብጋቢ ጥያቄ ሆኗል። የቆሰለው ውሻ አጥብቆ አይጮህም እንዲሉ የመደብ ጀርባቸው ወይም ቅጥረኝነታቸው ከአገር ጠላቶች ጋር ያቆራኛቸው ደግሞ በዓይናቸው የሚያዩት አላየንም ብለው ሹሙን አገር ወዳድ ጸረ ኢትዮጵያ እርምጃዎችን የለውጥ አብሳሪ ብለው ሊሸጡልን ደፋቀና ይላሉ። በየቀኑ የሚፈጸመውን ወንጀል ግን አላየንም አልሰማንም ብቻ ሳይሆን ብሰውም አልሆነም ሊሉ ዝግጁ ናቸው። ታሪክ ከቶ እንዳይረሳቸው የማድረጉ ኃላፊነት አለብን። አይን ጆሮን ዘግተን ፈንጩብን አሞኙን ካላልን በስተቀር ይህን አገዛዝ በየአመቱ አውቀነዋል ማለት እንችላለን። ጸረ ኢትዮጵያ ነው። ዘረኛና ጠባብ የኦህዴድ ቡከን ቡድን ነው። ኢዲሞክራሲያዊ ነው። ዋሾ ነው። ነፍሰ ገዳይና የለየለት ጸረ አማራም ነው። የኦነግ የወያኔም ቅጥያ ነው። የመንጋ ወኪል ነው። የህዝብ ሳይሆን የጥላቻ ማቀንቀኝ የእውቀት እከካም ስብስብ ነው። ኬኛ ኬኛ ብሎ ሲደፍቅም ራሱን አጋልጧል አስገምጧል። አወኩባይ ሹሙም ምንኛ ጥራዝ ነጠቅና ክፋተ ጊንጥ እንደሆነ ብዙሃኑ ዛሬ ተረድቷል። መጋለጡንና በህዝብ መተፋቱን የተረዱ ባዕድ አዛዦቹም የሚቆጣጠሩትን የኖቤል ተቋም ተጭነው የሰላም ሽልማት ተቀባይ አድርገው በሎሊያቸው ሁሉ ሊያስወድሱት ቢጥሩም ማን ሰላማዊ ማን የሚበጅ መሆኑን ወሳኝ ህዝብ መቼም አልተደናገረም። ነቅቶባቸዋል አውቋል። ቀሪው እነሱን ለማጥቃት ማድረግ ባለበት መልክ መደራጀቱና መንቀሳቀሱ ነው። ያለችን አገር አንድ ናት። እሷም እንዳትጎዳ ማድረግ ያለብንን ሁሉ ማድረግ የዜግነት ግዳጃችን ነው። ለወገቡ ዝናር ያጣ ህዝብ ሲጭኑት አህያ መሆንን በራሱ ላይ የፈረደ ነው። አገዛዙ ዘረኛና ጠባብ በኦሮሞ ስም የሚነግድ የኦህዴድ ወያኔ መሆኑ ጥርጥር የለውም። መንጋው ሲፈልግ ባፈተተው እንዲፈነጭ ሙሉ ድጋፍ ያደርጋል። ኢትዮጵያ ያሉትን ያፈናል። በቅርቡም ሰላማዊ ሰልፈኞችን እንዳገደውና አፈሳ እንደፈጸመው ሁሉ ሰላማዊ ተቃውሞን አፍኗል። ጋዜጠኞችና አገር ወዳዶችን አስሯል። ጸረ ህዝብ ቄሮዎችን አሰማርቶ ግፍም እየፈጸመ ነው። በመሃል ጎንደርና ባጣዬ ሰልፉን ፍላጎቱን እያሳየ ነው። ይህ በእንዲህ እንዳለ አገር ወዳዱ ህዝብ ሁሉ ይህን በደለኛ አገዛዝ በመቃወም በሁሉም መስክ ሊታገላቸው እንደሚገባ ግልጽ ነው። ካገዛዙ ለከትና ይሉኝታን መጠበቅ አይቻልም። ታሪክን ካጂ ከሆኑ ገርባዎችና ጸረ ህዝብ መንጋዎች ምንም ደግ ነገር ሊጠበቅ አይገባም። ህዝብ እየተራበ ለልብ ወለድ ሐውልት ሚሊዮኖችን የሚያጠፉ ታሪክ በገዳ ጀመረ ለማለት ታሪካዊ ቤተ መንግስትን የሚያፈርሱና አደፍን ሊሉ የሚቃጡ ይሉኝታ ቢሶች ናቸው። ሰላማዊ ትግል የሚገባቸውም እንዳልሆኑ በማያወላዳ መልክ ነግረውናል። ነጋ ጠባ እምብር እምብር የሚሉት በጥጋብ ታውረው መሆኑን አይተናል። ስለዚህም ምንም እንኳን በሁሉም መስክ የሚካሄድ ትግል መደገፍና መስፋፋት ቢኖርበትም አገዛዙ ከመሰጠው ምላሽ በመነሳት ስልትና ትኩረትን ማስተካከል እንደሚኖርብን ግልጽ ነው። በ1997 ዓ.ም ተመረጥ እንዳልነው በግልጽ ሰልፍ ካጋለጠና ካስጠቃ ማን ይፈራል ሞት መፈክር ትክክል ቢሆንም ይህንኑ በሌላ መልኩ ለማካሄድ መጣር ደግሞ ወቅታዊና ተገቢ ይሆናል። ወራዳዎች ስለሆኑ ምንም ይሉኝታ የላቸው አሜሪካ ይደግፈላን ስለሚሉና ስለሚደግፋቸው ጭቆን ህዝብ ንቀዋል። አንዳንዶቹ ማህይሞች በቁጥር እንበዛለን ብለው ሲመጣደቁ መስማታችንም አልቀረም። በአገራችን በየቦታው የሚበዛው ህዝብ ኢትዮጵያዊ ነው። አማራም ኦሮሞም በየፊናቸው ለብቻቸው በአዲስ አበባም በናዝሬት ብዙሃን አይደሉም። ይህን ሀቅ ከገጠር ብዙዎችን አምጥቶና ቤት ሰጥቶ ይዘትን ለመቀየር የሚደረገው የጽንፈኞቹና የሽሞቹ ጥረት የሚለውጠው አይደለም። ዋት የለሽ ዋልጊዎችን አገርን ህዝብን ሊሰለቅጡ ሊውጡ ሲነሱ ለእርድ የምንቀርብላቸው መሆን የለበትም። ዝምታ ለበግማል በጃት ቡራዩ አጣዬ ወዘተን ቀፈቀፈ ተባዛ እንጂ አግድም አደጎች በከት ብለው መፈንጨት ያይዘው ባለበት የይፋ ሰልፍ ጉዳት የሚያስከትል እስከሆነ ድረስ ያንንም እንዳልነው የሙት ከተማ አድማን ማደራጀት ማዘጋጀት ይቻላል። የትግል መድረክንም ብቸኛ ባለቤት ለመሆን ከንቱ ጥረትን ትቶ ህብረትና ትብብርን ማስቀደሙ ይመከራል። አድማው ሰፊ እንዲሆን በቂ ጥረት ከተደረገና ሌላው ሁሉ ተትቶ የሀገር ጥቅም እንዲቀድም ከሆነ አገዛዝን ልክ እንደወያኔ ግዜ ብርክ የሚያስዝ የሙት ከተማ አድማ በተለይም በአዲስ አበባ በወሳኝ ተቃውሞች ላይ ማድረግ ይቻላል። የ1997ቱን የሙት ከተማ አድማ ያከሸፉት የታሪክ አተላዎች ዛሬ የሹሙ አጋር መሆናቸውን ማስተዋወሱ ብቻ ጥንቃቄን አስተማሪ ነው፣ ገንቢ ተመክሮም ነው። ለረሱ ለማስተዋወስ አድማው ጊዜ ገደብ ላይ ተጨባጭ ሁኔታ ጋር አዛምዶ መወሰን ያለበት ሲሆን በሰፊው ህዝብ ላይ የማይቻል ጫናን አሸካሚ መሆን የለበትም። ወደ ግንባር የመጡ ተቋማት በራሳቸው ብቻ ሳይወሰኑ የህዝብን ተቋማትም ሆነ ድርጅቶችን ማቀፍ እንዳለባቸው ከነሱም ማቀናጀት እንዳለባቸውም ጫና የሚሰጠው ነው። ለቀና ግዳጅ ፉክክርም አንዳንዴ ጎጂ ጎን እንዳለውና ያለን ለህብረት ሳይሆን ለግልዝና መዋደቅን አስቀዳሚ ሊሆን ይችላልና ይህን በዚሁ ገበናው ሁለገቡ ትግል እንዲጠናከር ከመጥራት ወደ ኋላ አንልም። አገዛዙ በሚገባ አስተጥቋቸው ህፃናት ሳይቀሩ በፍጅትና በጸረ ኢትዮጵያነት እንዲደራጁ ያዘጋጀ አትታጠቁና ትዋጉን ቢል ሰሚ ሊያጣም ይገባዋል። ስንቴ እንታለል ስንቴ ተወናብደን ወይም በኩርናችንን እንደ ይሁዳ ሸጠን ለአገር ጠንቅንሁን። ታሪካዊው የአገራችን ሰንደቅ ዓላማስ ስንቴ ሲቀደድና ሲረገጥ በትግስትና ያለን የኦነግ ኦህዴድ የክህደት ባንዲራዎች እንዴት ታሪካዊውን የኢትዮጵያን ሰንደቅ ዓላማ ሊተኩ ይስጨረጨሩስ ዘንድ እንፈቅዳለን? የበቃን ጊዜ አልፏል። ህዝብ ብዙሃን ነው። ዘረኞች ኢምንትና ደግሞም እነዚህኞቹ ጥይት ቢጮህ ፈርጣጮች ናቸው። ወያኔ ከገዛ ሀገራቸው ውጡ ብሎ ያስወጣቸው ማፈሪያዎች ናቸው። ድፍረታቸውን ንጹሃንን መነኩሴዎችን ትጥቅ አልባ ሴቶችና አዛውንትን መጨፍጨፍ ላይ ነው። ሊያጠቁት የተነሱት ህዝብ ግዳጁን አውቆ ታጥቆና አብሮ ይለይልም ብሎ ሊጋፈጣቸው ቢነሳ የቃላት ደንፊዎች ሲፈረጥጡ እንጂ ጎድበው ሲታገሉ የምናይ አንሆንም። ተደራጅተንና ህብረት አድርገን ዘረኞቹን እንታገላቸው። ኢትዮጵያዊነት ኃያል ነው፣ ያቸንፋል። ውድቀት ለወያኔ ኢህአዴግ፣ ድል ለኢትዮጵያ ህዝብ።
ዘረኞች ቆ ማይልም ታውቃለህ
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባምስት ቁጥር አንድ በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት፣ የጀግንነት፣ የልብ ሙሉነት፣ አብሮ የመኖር፣ የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለአገር ታዳጊነት፣ ለወገን ተቆርቋሪነት፣ ለፍትህ መቆም፣ ለነጻነት መስዋዕት መሆን፣ ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር፣ ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛ ስርዓቶች ላይም ጭቆናና በደልን፣ ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ የአገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስክሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ ያገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ፣ የኤርትራ ነጻ አውጪ ግንባር መቋቋም፣ የመጫነት ስለማንቅስቃሴ፣ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። በአርሶ አደሩ ላይ የተጫነው የመሬት ግብር አለመጠን መጨመር፣ ግብሩን መክፈል የተሳነው አርሶ አደር መሬቱን መነጠቁና በ1955 ዓ.ም በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተከታተለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሞ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲከታተል ምክንያት መሆኑ አልቀረም። የሥራቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየነበረው ግፍና በደል ከልክ በላይ መግዘፍ በላባደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ስርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥራቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየነበረው ግፍና በደል ከልክ በላይ መግዘፍ በላባደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ስርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959ና በ1960 ዓ.ም የተደረገው የአውቶቡስ ሹፌሮችና የማስተማሪያ ቤት ሰራተኞች አድማ እንዲሁም በ1965 ዓ.ም የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ ያገሩን የቅርብና የሩቅ ሁኔታዎች ለመረዳት ያካባቢውንና የአፍሪካን ሰፋ አድርጎም የዓለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሰረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና ዕውቀቱ በፈቀደለት ደረጃ ከመመራመር አልፎ ዕውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መስዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሰረተ አገራዊ አንድነትን ለማጠንከር ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል፣ ተደራጅቷል፣ ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውንና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝቡ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ፣ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም የመሰረተው ኢያፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ የሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ ብሶትና በአጠቃላይም የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከአርባ ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት፣ ሠራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት፣ የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት፣ ሕዝብ በኑሮ ውድነት የሚሰቃይበት፣ በርካታ ዜጎች በረሃብ የሚረግፉበት፣ ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን፣ በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሠራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ላራሹ፣ የድሃው ልጅ ይማር፣ ለሠራተኛው የደሞዝ ጭማሪ፣ ህዝባዊ መንግስት ይቋቋም ብሎ ድምጹን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት የአሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓ ም የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢያፓ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢያፓን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የኢያፓ ልሳን የሆነችው ዴሞክራሲያም በወቅቱ የኢያፓ ልሳን መሆኗ ሳይገለጽ እስከ ነሐሴ 1967 ዓመተ ምህረት ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻይ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ህዝቡ ያነሳቸውን የመሬት ላራሹ፣ የዴሞክራሲና የህዝባዊ መንግስት ጥያቄዎችን በማብራራትና የትግል አቅጣጫን ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የኢያፓ መለያ ከሆኑ ጎላ ብለው የሚታወቁ እሴቶቹ መካከል በህዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ፣ በህዝብና በአገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ፣ የካቲት አብዮት
በጊዜያዊ ህዝባዊ መንግስት ካልተተካ የተደራጀው ኃይል የወታደሩ ክፍል የህዝቡን ስልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ተቀደም ያለምንም ደም የሚለው መፈክር ህዝቡን ማዘናጊያ ከመሆን እንደማያልፍ ስልጣኑን በፈቃዱ እንደማይለቅና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊ አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልቱን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ጠባብ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዊ ለሀቀኛ ዲሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔያዊ ስርዓት እድሜ ለማራዘም በባዳን እንደታጨልን ማጋለጡና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እባላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች ባንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ በአዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያላጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የሀፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጨምሮ የሀፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ የሐሰት ክስ ደርዳሪ የብዕር ተቀጣሪ ያንጃ ጫፋሪ ሞርነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ይሃፓ ማለት እስራትና ሞት ስደትና ግርፋት ጊዜና ፈተና የማይነቀንቀው ያላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። ይሃፓን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደተናንተናው የማያሻማ ግልጽ የሆነ ነው። ያገር ሉዓላዊነት ሲደፈር ፈተሲ ዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ኢሃፓ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለሀገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል ይንከባከቡታል። ባንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ኢሃፓን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም። በኢሃፓ ላይ እስከዛሬ የዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ኢሃፓ የኢትዮጵያ ነጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቅጠውታል። ኢሃፓ የኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የሀገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው አብረው ወግተውታል ታግለውታል ሊያጠፉትም ጥረዋል። የተለያየ ዓላማ ያላቸው የድርጅቱ ጠላቶች ያፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደመሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለአምባገነኖች ለጉልበተኞች እንደር በማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል ከጠላትም ወግነው ዘምተውበታል። ይሄባ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አመሮ ታግሏል። ትናንትና በህዝብ ላይ ተፈናጠው ሲፈልሉ የነበሩትን የስልጣን ጠመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቀጥፈኞችና አድርባዎች አመሮ ይታገላል። የሃፓን ህልውና ግድ የሚያደርገው የሃገርና የህዝብ ብሶት ነው። የሃፓ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነህዝቧ ሳትከበርና ሳትታፈር የሃፓ ትግሉን መቼም ቢሆን መች አያቋርጥም። የሃፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር የሃፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። የሃፓ ላይ ተፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ ያቀኛ ታጋዮችን ግር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ አመት መባቻ ወርሃ መስከረምን ስናከብር ሁሉም የምንዘክረው ያባ ለኢትዮጵያ ህዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ህዝብ በስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ያባ ሲመሰረት ቋንቋ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የያባ አባላትና ደጋፊዎች ጭቆና በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ተመረተ ራሱን ለኢትዮጵያ ህዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የእድሜ ባለጸጋና የትግል ተመክሮን ያካበተው ኢሃፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ህዝብ ጥቅምና አገራዊ ህልውናዊ የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ህዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ህዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፍ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የስልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናቅፎ ሀገሪቱ የዋይታና የሰቆቃ የልቅሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን የበቃው በአንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከ ዕድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቀንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውዥንብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ህዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም፣ የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው፣ ጦሩና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም አገራችን በሺዎች የሚቆጠሩ የፖለቲካና የህሊና እስረኞች ማጎሪያነቷ እንደቀጠለ ነው። ዛሬም ቁልፍ ቁልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስ ስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር፣ ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። ሐቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚ ስም የአገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን የዓለም የገንዘብ ድርጅት የዓለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና አገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከእግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከሥራ ገበታቸው አላቆ በሥራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በገሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ግጦ የቀጠለውን ኢዲሞክራሲያዊ አገዛዛቸውን የቃል ቅብአ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግትም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ ዓላማውን መመርመርና ማወቅ ይጠበቃል ብሎ ኢህአፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልክዓ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ሥጋ ቆራርጠው ሊከፋፍሏት አሰፍስፈዋል። ለብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሠረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉድጓድ ምሶ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንት እነ ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለ ምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸው አምነው ለኢትዮጵያ የተሰዉትንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች አገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቅኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕት ዓመት የስልጣኔ ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቀኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቅን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና አዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በህዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ህዝብ ሬትሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ህዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም፣ ህዝቡን ለበለጠ ስቃይና መከራ የሚዳርግ፣ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደ ተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ በአሸናፊነት ወጥቶ ያው ለ28 ዓመት እጅ ያለውን ጎጠኛ አገዛዝ በምርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እምቢኝ ማለትን የረሳ ህዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም፣ ከአብዮት አህመድና ከደብረ ጽዮን፣ ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤነዋል። ወያኔ የተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የእሱም ቧልት ለራሱ ለወያኔ ትተንለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደ ትናንትናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልጫ ቀልቀሎ ቀልቀሎ ስልጫ የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይጠበቅብንም። ያባ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባዕድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። በአገራችን ታሪክ እንደምናየው ስልጣን የሚጨበጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ሕዝብን ተክተው እኛናውቅልሃለን ብለው ምለውና ተገዝተው በሕዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ሕዝብ መክሮ ያጸደቀው ሕገ መንግሥት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትሕ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈሯቸዋል። ወደ ሕዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የእኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በሕዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቀስመን ካለፈው ጸጋ የሆነውን ይዘን ክፉውን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሠረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደም መቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ሕዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል።
ቀድሞ ለፋሽልቶ ያጎነበስን ዛሬም ለቆጠኞች እንበረከትን የነጻነት ዋጋ ድምጠሩ ከዚያን በዘርን አስመርቅ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታጎኛ ታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋነት ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
Goodbye, can I buy you?